የሰብአዊ መብት ተሟጋቾችና አነቃቂ አክቲቪስቶች በግብጽ የተመዘገበውና እየተፈጸመ ያለው የሰብአዊ መብት ጥሰትን በተመለከተ ትኩረት ለመሳብ እየጣሩ ባሉበት በአሁኑ ሰዓት በጉዳዩ ላይ ዩናይትድ ስቴትስ ከግብጽ ጋር ገንቢ የሆነ ውይይት ለማድረግ ማቀዷን አስታውቃለች። 63 የሚሆኑ የሰብአዊ መብት ተከራካሪ ቡድኖችና ዓለም አቀፍ ተቋማት ግብጽ በአገሯ ውስጥ ያሰረቻቸውን የፖለቲካ እስረኞች እንድትፈታ፣ ወገንተኛ ያልሆኑ ተቋማትና በሰላማዊ መንገድ ልዩነቶችን የሚያንጸባርቁ አካላትንም ማፈኗን እንድታቆም ጥሪ ያቀረቡ ሲሆን የሂውማን ራይትስ ዋች መግለጫም የግብጹ ፕሬዝዳንት አብዱል ፈታህ ኤልሲሲ በነጻነት ማህበራት፣ ወገናዊ ባልሆኑ ተቋማትና ሰላማዊ ልዩነቶችን በሚያንጸባርቁ አካላት ላይ የሚያሳድሩትን ጫና በአስቸኳይ እንዲያቆሙ ሲል አስታውቋል። ይሄ የመጨረሻው ጥሪ የተደረገው መቀመጫውን በዋሽንግተን ዲሲ ያደረገው ዘ ፍሪደም ኢኒሽቲቭ የተሰኘው ተቋም የግብጽ ሰፊና ስልታዊ የሆነ የማሰር የማጎርና የጥቃት ዘመቻ እዚህ አሜሪካ ምድር ድረስ ደርሷል ብሎ ሪፖርት ካደረገ በኋላ ነው። በሪፖርቱ መሰረትም ባለፈው የጎርጎሮሳውያኑ ዓመት 2020 ላይ በግብጽ 11 የሚሆኑ አሜሪካውያንና የአሜሪካ ዜግነት ያላቸው ህጋዊ ነዋሪዎችና ቪዛ ያላቸው ግለሰቦች ያለ አግባብ ታስረዋል፣ 5ቱ ሲለቀቁም 3ቱ ደግሞ የጉዞ እገዳ ተደርጎባቸዋል የሚል ሲሆን ተቋሙ አክሎም ነዋሪነታቸውን በአሜሪካ ያደረጉ ተቃዋሚዎችን ለመቅጣት በሚልም ከደርዘን በላይ የሚሆኑ ተቃዋሚ ቤተሰቦች በግብጽ መታሰራቸውን መዝግቧል። ባለፈው ረቡዕ ዕለትም የዩናይትድ ስቴትስ ውጭ ጉዳይ አንቶኒ ብሊንከን የሰብአዊ መብት አያያዝን በተመለከተ ግብጽና ዩናይትድ ስቴትስ ገንቢ የሆነ ውይይት ለማድረግ ተስማምተዋል ብለዋል። እኚህ የዩናይትድ ስቴትስ ከፍተኛ ዲፕሎማት ፕሬዚዳንት ጆ ባይደን የግብጹን ፕሬዚዳንት ካነጋገሩ ከሁለት ቀናት በኋላ እንደ አውሮፓውያን አቆጣጠር ባለፈው ሳምንት ግንቦት 26 ዕለት የግብጹን ፕሬዚዳንት ኤልሲሲ በአካል አግኝተዋል። አንዳንድ የጉዳዩ ተንታኞች በዩናይትድ ስቴትስ እና በግብጽ መካከል የሚደረግ የሰብአዊ መብት አያያዝ ውይይት በሀገሪቱ የመብት አያያዝ ላይ ምንም አይነት የመሻሻል ፍሬ የሚያሳይ አይደለም ይላሉ። በካርኒጌ ዓለም አቀፍ የሰላም ተቋም ውስጥ የመካከለኛው ምስራቅ መርሃ ግብር ዳይሬክተር የሆኑት ሚሼል ዲዩን ዩናይትድ ስቴትስ ጠንከር ባለመልኩ ማለትም ለአብነት ያህል የግብጽ ዋና የንግድና የደህንነት አጋር ከሆኑት ከአውሮፓ ሀገራት ጋር በመጣመር በኤልሲሲ ላይ ጫና ብታሳድር ሲሲ የሚያደርጉትን ተጽዕኖ ላላ ሊያደርጉ ስለሚችሉ ግብጻውያን ትንሽ መተንፈሻ ያገኙ ይሆን ነበር ይላሉ። ነገር ግን ዩናይትድ ስቴትስ ለግብጽ ያላት ምስጋናና ድጋፍ በግብጽ በኩል ቁርጠኛ እንዳለመሆን እየተወሰደ በመሆኑ አደጋለውም ይላሉ። ብሊንከን ባለፈው ሳምንት ከሲሲ ጋር በነበራቸው ውይይት ላይ አላግባብ የታሰሩ አሜሪካውያን እንዲፈቱ አጽንኦት ሰጥቶ አሳስበዋል። ከፍተኛ የዩናይትድ ስቴትስ አመራሮችም በሰብአዊ ጉዳዮች ላይ ለአንድ ሰዓት ያህል ውይይት ተደርጓል ብለዋል። በእለቱ በአማን በተደረገ ጋዜጣዊ መግለጫ ላይ የአሜሪካ የውጭ ጉዳይ ሚኒስትር ብሊንከን የታሰሩት አሜሪካውያን እስረኞችም በተመለከተ መጀመሪያ ማለት የምንፈልገው ነገር ቢኖር አላስፈላጊ በሆነው በሙስጠፋ ቃሲም ሞት ከልብ ማዘኔን ነው ሲሉ ለአሜሪካ ድምጽ የተናገሩ ሲሆን ባደረግኩት ውይይት ላይ ይህንን አንስቻለሁ። ሁሉም አሜሪካውያን ተመልሰው ከቤተሰቦቻቸው ጋር እስኪቀላቀሉ ድረስም ይህንን ማድረጋችንን እንቀጥላለን ሲሉ ቃል ገብተዋል። ዋሽንግተን ካይሮን የዓለም አቀፍ የሽብርተኝነትና የቀጠናው አጋሯ አድርጋ ነው የምታያት። ይሁንና በመካከለኛው ምስራቅ ጉዳዮች ሊቅ የሆኑት ዲዩን በአንድ ወቅት የሰላም አጋር የነበረችው ግብጽ አሁን ወደ ጨካኝና በሙስና የተዘፈቀ ወታደራዊ አገዛዝ በመቀየሯ በዩናይትድ ስቴትስ ከፍተኛ ድጋፍ ከሚደረግላቸው ግንባር ቀደም ሀገራት ተርታ መሆን የለባትም ይላሉ። ዩናይትድ ስቴትስ በአመት 1.3 ቢሊዮን ዶላር ለግብጽ የጸጥታ ድጋፍ ማድረግ መቀጠሏም ይህን መሰሉ መንግስት እንዲቀጥል ድምጽ መስጠት ስለሆነ አሳፋሪ ድርጊት ነው ሲሉ ዲዩን ለአሜሪካ ድምጽ ተናግረዋል። በጎርጎሮሳውያኑ 2020 የወጣው የሂውማን ራይትስ ዋች ሪፖርት ግብጽ ውስጥ በተፈቀደ የሚፈጸሙ ግድያዎች፣ በግዳጅ መጥፋት፣ ጨካኝና ለህይወት አስጊ የሆኑ የእስር አያያዞች፣ የዘፈቀደ እስራቶች፣ ከሀገር ውጭ የሆኑ ግለሰቦችን ለማጥቃት በሚል ፖለቲካዊ ተነሳሽነት ያላቸው የግለሰብ ቅጣቶች፣ የንግግርና የፕሬስ ነጻነት እንዲሁም የድረገጽ መታፈኖች እንዳሉ ያመላከተ ሲሆን በጎርጎሮሳውያኑ 2013 ኤምሲሲ ወደ ስልጣን ከመጡ በኋላ ሰባይነት ታጋዮች በኩል የሚደርስባቸውን ህስ ከቁብ ሳይቆጡ ተቀናቃኞቻቸውን እያዳከሙ ሊጠየቁ የማይችሉ መሪ ሆነዋል። የግብጽ ባለስልጣናትም የፖለቲካ ምህዳሩንም ሆነ ፖለቲካዊ መቻቻልን ከማስፋት ይልቅ የሰፊውን ህዝብ ኑሮ ማሻሻል ይቀድማል በሚል የሰባይነት ትርጓሜ ላይ ክርክራቸውን ያስቀምጣሉ። ለናይኪ ቺንግ ዘገባ አይደን ገረመው ከዋሽንግተን ዲሲ።